wandiyotan u jannu xeesa ak tokkor de minay sanitti himu jir taradatanum tabruti waltacha nagajen nagen soro ala xeti sekanta fana maratita
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 19 2013 ዓመተ ምህረት ዝግጅታችን አሁን ጀመረ።
በመሳሪያ በኃይል የማከላይ መንግስቱ አይደራደርም ካሉ ይሄን ቃል ነገር አይደለም አብይ ኮነግሮናል መደራደር አለበት። ምክንያቱ ችግሩ የፖለቲካ ነው። የፈለገው አይነት ታደራዊ እርምጃም ወስዶ አብይ አህመድ መጨረሻ ላይ መፍትሄው ፖለቲካ ነው። ይሄን ነው ለኢትዮጵያ መስራለቱ ይፈልጋሉ።
አምባሳደር ፍሳሐ አስክዶም ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አምባሳደርነት ያገለገሉ ናቸው።
የሚካሄደው ለውጥ ደግሞ በፊት የነበራቸውን የበላይነት እየሸረሸረ እነሱን እንደሌላው እኩል የሚያረግ እንጂ የበላይ ስለማያረጋቸው ከጅምሩ ነው ኢትዮጵያው ችግር መፍጠር የጀመረው።
አቶ ናምን ዘለቀ በግንቦት 7 የአመራር አባልነትና በመብቶች ተሟጋችነት የቆዩ ከለውጥ ወዲህ ከፖለቲካ አመራር ወጥተው ሰሞኑን ኢትዮጵያ ውስጥ በተፈጠረው ውጥረት ምክንያት ወደ ሙግቱ የተመለሱ የቨርጂኒያ ከተማ ነዋሪ ናቸው። በዚህ ምሽት ሁለቱም በግንባር ይከራከራሉ። አዳምጧቸው። ጤና ይስጥልኝ እንደምናመሻችሁ ቁራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.news.com በአትዮ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና ያለም ዜና እናሰማችሁ። እናስተልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂ ታዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመከላከያ ሰራዊቱ መቀሌ መግባቱን አስታወቁ። ንጹሃን ዜጎች ኢላማ ሳይሆኑ ከተሞቻችንና ቅርሶቻችን ሳይጎዱ መከላከያ ሰራዊታችን መቀሌ ለመግባት ችሏል ብለዋል። የመከላከያ ሰራዊቱ በገሰገሰባቸው አካባቢዎች ሁሉ የትግራይ ህዝብ ለሀገሩ ያለውን ፍቅርና ለመከላከያ ሰራዊቱ ያለውን ክብር አሳይቷል ሲሉም ጠቅላይ ሚኒስትሩ ጨምረው አስታውቀዋል። አስከትለውም ጁንታው በሸሸበት ከተማና አካባቢ ሁሉ የጤና ተቋማትን ትምርት ቤቶችን ድልድዮችንና መንገዶችን እያወደመ ሄዷል ብለዋል። ያፈረሳቸውን የመሰረተ ልማት ተቋማት ገንብተን ህዝቡ ወደ ሰላማዊ ኑሮ እንዲመለስ የቻልነውን ሁሉ እንደምናደርግ ቃል እገባለሁ ብለዋል ጠቅላይ ሚኒስትሩ። ቀደም ብሎ ሮይተርስ ባወጣው ዜና የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል በላኩለት የጽሑፍ መልእክት መቀሌ ላይ የከባድ መሳሪያ ድብደባ ተከፍቷል ማለታቸውን ገልጿል። የፈረንሳይ የዜና አገልግሎት AFP በከባድ የመድፍ ጥቃት መደብደባን የረዴ ሰራተኞች አረጋግጠዋል ብሏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጽፈት ቤት ቃል አቀባይ ቢለኔ ሲዩም የኢትዮጵያ ኃይሎች የሲቪሎች አካባቢዎችን አይደበድቡም፣ የመቀሌ እንዲሁም የመላዋ ትግራይ ነዋሪ ኢትዮጵያውያን ደህንነት አሁንም ቢሆን ለፌደራሉ መንግስት ቀዳሚ ትኩረትነቱ እንደቀጠለ ነው ማለታቸውን ሮይተርስ አብሮ ጠቅሷል። በሌላ በኩል ያስቸኳይ ጊዜ አዋጅ መረጃ ማጣሪያ ዛሬ ማምሻውን ባወጣው መግለጫ የኢትዮጵያ መንግስት እያካሄደ ነው ላለው የህግ ማስከበር ዘመቻ የተሳሳተ ትርጉም እየተሰጠ ነው ብሏል። በተሳሳተ ሁኔታ ተተርጉመዋል ያላቸውን ነጥቦችም አብራርቷል። ኢትዮጵያ ወደ እርስ በርስ ጦርነት እየገባች ነው በሚል እየተገለጸ ያለው ፍጹም የተሳሳተ ነው በሚል ባብራራበት ክፍል በኢትዮጵያ የተጀመረው ህግ የማስከበር ዘመቻ አላማ በግልጽ የተቀመጠና እርሱም የህወሓት ወንጀለኛ ቡድንን ለህግ ለማቅረብ ነው፣ ይህ ዘመቻም መጠናቀቂያው ላይ ደርሷል ብሏል። የኢትዮጵያ የመከላከያ ሰራዊት መቀሌንና የትግራይ ከተሞችን በቦምብ እየደበደበ ነው፣ እንዲሁም መቀሌ ውስጥ በሚደረግ ዘመቻ ምንም ምህረት አይኖርም ተብሏል። ሲቪሎች እየተገደሉ ነው በሚል በህወሓት ቡድኖች በተደጋጋሚ የሚተላለፈው የፈጠራ ወሬ ነው ሲል አጣጥሏል። መንግስት እየወሰደ ባለው የህግ ማስከበር ዘመቻ የመከላከያ ሰራዊት ሲቪሎች የጥቃት ሰለባ እንዳይሆኑ እጅግ ከፍተኛ ጥንቃቄ እያደረገ ነው ሲልም አክሏል። የአስቸኳይ ጊዜ አዋጅ ማጣሪያው በመግለጫው ሆስፒታሎች፣ ትምህርት ቤቶችና የመኖሪያ ቦታዎች ላይ ምንም አይነት የጥቃት እርምጃ አይወሰድም ሲልም አስታውቋል። ትናንት አርብ ማታ የህወሓት ኃይሎች ወደ ተለያዩ የኤርትራ ከተሞች በርካታ ሮኬቶች መተኮሳቸውን የኤርትራ ፕሬስ ዘግቧል። በአገር ውስጥ የሚካሄደውን ውጊያ ዓለም አቀፋዊ ለማድረግ ህወሓት ያዘው የመጨረሻ ሙከራ ብሎታል። አስመራ ውስጥ ባሉ ሰው የሚበዛባቸው የመኖሪያ አካባቢዎች ሮኬቶች መውደቃቸውን ያረጋገጠው ዘገባው በሰው ላይ ስለደረሰ ጉዳት ግን የተሰማ ሪፖርት እንደሌለ ነው የገለጸው። ከኤርትራ መንግስት በኩል የተሰጠበት መግለጫ የለም። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከአፍሪካ ህብረት ልዩ መልእክተኞች ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ ከህወሓት መሪዎች ጋር የሚደረግ ድርድር አይኖርም ሲሉ በድጋሚ አሳውቀዋል። ጠቅላይ ሚኒስትሩ ትናንትና አርብ ሶስቱን የአህጉራዊ ህብረት ልዩ መልእክተኞች የቀድሞ የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ፣ የቀድሞ የሞዛምቢክ ፕሬዚደንት ጆአኪም ቺሳኖ እና የቀድሞ የደቡብ አፍሪካ ፕሬዚደንት ጋሌማ ሞትናንቴን ተቀብለው ማነጋገራቸው ይታወሳል። ከውይይቱ በኋላ የወጣው መግለጫ ጠቅላይ ሚኒስትር አብይ የአፍሪካ ህብረት ልዩ ልዑካኑ አፍሪካን ችግሮች አፍሪካዊ መፍትሄ ለመስጠት መርህ ስላሳዩት ቁርጠኝነት ማመስገናቸውን አመልክቷል። መንግስታቸው የሲቪሎችን ደህንነት መጠበቅ እንደሚያረጋግጥም ገልጸዋል። ከህወሓት መሪዎች ጋር ስለመደራደር ጉዳይ ግን መግለጫው ላይ የተጠቀሰ ነገር የለም። ግጭቱ ከተጀመረ ወዲህ በሺዎች የሚቆጠሩ ሰዎች ህይወት ሳይጠፋ እንዳልቀረ ሲዘገብ፣ ከ43000 የሚበልጡ ሰዎች ደግሞ ወደ ሱዳን ተሰደዋል። ኢንተርናሽናል ሬስኪው ኮሚቲ የተባለው ዓለም አቀፍ ድርጅት 500000 ነዋሪ ባላት መቀሌ ከተማ ሊከሰት የሚችለው የገዘፈ ሰብአዊ ቀውስ እጅግ አሳስቦናል ብሏል። ትናንትና ከቫቲካን በወጣ መግለጫም የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ግጭቱ እንዲቆምና ለግጭቱ በፖለቲካ ውይይት መፍትሄ እንዲፈለግ በድጋሚ ተማጽኖ አቅርበዋል። ሁለቱም ወገኖች ሲቪሎችን ከጉዳት እንዲጠብቁም ተማጽኗቸውን አሰምተዋል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የአፍሪካ ህብረት ልዩ ልዑካኑ ከጠቅላይ ሚኒስትር አብይ አህመድ ጋር ስላደረጉት ውይይት የቀድሞ የላይቤሪያ ፕሬዝደንት ኤለን ጆንሰን ሰርሊፍ ጋር በቴሌፎን መነጋገራቸውና ገለጻ ያደረጉላቸው መሆኑ ተመልክቷል። ከዋና ጸሐፊው ጉተሬሽ ቃል አቀባይ ጽህፈት ቤት የወጣው መግለጫ ዋና ጸሐፊው በግጭቱ ሳቢያ በሲቪሎች ላይ የሚደርሰው ጉዳት፣ የጥላቻ ንግግሮችና በጎሳ ፈረጅ ጉዳይ መስፋፋቱ እጅግ እንዳሳሰባቸው አመልክቷል። በተዛመደ ዜና በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኬሊ ክራፍት በኢትዮጵያ የትግራይ ክልል ያለው ሁኔታ መባባሱ ዩናይትድ ስቴትስን እጅጉን አሳስቧታል ሲሉ አስታውቀዋል። የአፍሪካ ህብረት በግጭቱ ወገኖች መካከል ውይይት እንዲከፈትና ሰላም እንዲሰፍን የያዘውን ጥረት እንደግፋለን ሲሉም አክለው አስታውቀዋል። ሁለቱም ወገኖች የሲቪሎችን ከጥቃት መጠበቅ፣ ለስደተኞችና ችግር ላይ ላሉ ሌሎችም ሁሉ እርዳታ እንዲደርስ እንዲፈቅዱ ሲሉም አምባሳደር ኬሊ ክራፍት አሳስበዋል። 500000 ነዋሪዎች ባሏት መቀሌ ከተማ የከበደ ሰብአዊ መቅሰፍት በቅርቡ ሊከሰት ይችላል ሲል ደግሞ ዓለም አቀፉ የግጭት አስወጋጅ ቡድን ICG ስጋቱን ገልጿል። በሁለቱ በከባድ የታጠቁ ኃይሎች መካከል በሚካሄድ ውጊያ በከተማዋ የሚከፈለው ሰብአዊ ዋጋ የከበደ ሊሆን ይችላል ያለው ICG ተጨማሪ የሲቪሎች ህይወት እንዳይጠፋና በሀገሪቱ ላይ ዘላቂ ጉዳት የሚያስከትል ደም አፋሳሽ ፍጥጫ ለመከላከል ጊዜው አረፈደም ነው ያለው። የአውሮፓ ህብረት፣ ዩናይትድ ስቴትስና የተባበሩት መንግስታት የጸጥታ ምክር ቤት የአፍሪካ ህብረት የያዘውን ጥረት በመከተል የኢትዮጵያ መንግስት ጥቃቱን እንዲያቆም ጥሪ ማቅረብ አለባቸው ሲልም አክሏል ICG። ከዚያም በተጨማሪ ለሁሉም ወገኖች እስካሁንም ደም የፈሰሰበት ወታደራዊ ግጭት የሀገሪቱን ህዝብ ደህንነትና ዓለም አቀፍ ስሟን እጅግ አብዝቶ የሚጎዳና ሊያሳስብም የሚገባ ነው ብሏል። በመጨረሻም ሶማሊያ ዋና ከተማ ሞቃዲሾ ውስጥ ትናንት አርብ በደረሰ ከባድ ፍንዳታ ቢያንስ 7 ሰዎች ሲገደሉ 10 ሰዎች መቁሰላቸውን የሀገሪቱ ፖሊሶች አስታወቁ። አጥፍቶ ጠፊው ቦምቡን ያፈነዳው ጀላቶ ዲቪኖ በሚባል ዓለም አቀፍ አውሮፕላን ጣቢያ አጠገብ የሚገኝ ታዋቂ የጣፋጭ ምግብ ቤት ላይ መሆኑን የተገለጸው። ፍንዳታው የደረሰው የዩናይትድ ስቴትስ ተጠባባቂ የመከላከያ ሚኒስትር ክሪስቶፈር ሚለር አስቀድሞ ይፋ ባልተደረገ ጉብኝት ሞቃዲሾ ከገቡ ጥቂት ሰዓታት ተከትሎ መሆኑ ተዘግቧል። ለጥቃቱ የአልቃይዳው ግብረአበር ጽንፈኛ እስላማዊው አልሸባብ ቡድን ኃላፊነቱን ወስዷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ህዳር 19 2013 ዓመተ ምህረት ዝግጅታችንን ነው።
ኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ ሁላችንም መዛ ውስጥ ያለነው እንግዲህ ኢትዮጵያ ከሌለች ኮቪድ-19 ማማከርም የለም። በእርግጥ ከፖለቲካና ኮረንቲን ራቅ ብለን ነው የምንኖረው። ኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረና ከጥላቻን በራቀ መንፈስ በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይህንን መግለጫ ለማውጣት የተገደድነው።
ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነጻ ትሆናለህ ድርጊቱን ስታይ። በሰው ህይወት በሰው ንብረት ላይ የሚፈጸም ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ትላለህ። ከዛ በኋላ ወደ አድራጊው ትሄዳለህ። ብዙ ጊዜ ሰዎች ከአድራጊው ይጀምሩና ድርጊቱን ወደ መካድ ይሄዳሉ።
አድማጮች በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ ዘመቻ ከፍተኛ የአማካሪዎች ምክር ቤት አባላት ፕሮፌሰር ዮናስ እንዳለ ገዳንና ዶክተር ገበየው ተፈሪን ነው የሰማችኋቸው። ወቅታዊውን የኢትዮጵያ ሁኔታ አስመልክቶ ያወጡትን ጋዜጣዊ መግለጫ ተንተርሶ ከተደረገ ቃለ ምልልስ የተወሰደ ነው። በሁለተኛው አጋማሽ ይመለሳሉ። ዝግጅቶቻችንን በዌብሳይታችን amharic.news.com በአትዩ@amharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ወደ ቀደመው ዘገባችን እንለፍ። የአዲስ አበባ ከተማ ብልጽግና ጽህፈት ቤት አዲስ አበባ ከተማ ከሚኖሩ የትግራይ ተወላጆች ጋር ውይይት አካሂዶ ነበር ያለችው ዘጋቢያችን ፀሐይ ዳምጠው ውይይቱን ተከታትላ ተከታዩን ዘገባ አሰናድታለች።
የአዲስ አበባ ከተማ ብልጽግና ፓርቲ ጽህፈት ቤት በከተማዋ ነዋሪ ከሆኑት የትግራይ ተወላጆች ጋር በሰሜኑ የሀገሪቱ ክፍል እየተካሄደ ባለው የህግ ማስከበር ሂደት ላይ ተወያይቷል። በውይይቱ የተሳተፉ ነዋሪዎችም ህግ የማስከበሩ ሂደት ላይ ሐሳባቸውን ሰንዝረዋል። አቶ አክሊሉ ገብረስላሴ ከቅርቆስ ክፍለ ከተማ የተሳተፉ ሲሆን መንግስት የሀገር ደጀን የሆነ መከላከያ ተነክቶ ይቅርና አንድ ግለሰብ ብነካ ህግ የማስከበር ግዴታ አለበት ሲሉ ሐሳባቸውን ገልጿል።
እነዚህ ሰዎች የመሰረቱት ፓርቲ ነው ህወሓት ማለት ማስረከብ ያልፈለጉት አሁን ሀገሪቷ የደረሰችበት ደረጃ ከዚህም በላይ ሊያደርሷት ስለሚፈልጉ እንጂ የኢትዮጵያ መንግስት እያደረገ ያለው ህግ የማስከበር እርምጃ እንኳን ያገሩ ሁሉ አባት እንኳን ያገሩ ሁሉ ምልክት የሆነው መከላከያ ተነክቶ አይደለም አንድም ሰው አንድም ዜጋ ቢነካ እንኳን ህግ የማስከበር ጉዳይ ለመንግስት ምንደራደርበት መንግስት አይ ይሄን አድርግ ይሄን አታድርግ ምንልበት አይደለም። ሰው ህግ መከበሩ ተገቢ ነው።
ወይዘሮ ፍረወይኒ ኃይሌ ከቦሌ ክፍለ ከተማ ነው የመጡት።
የትግራይ ህዝብ ከአትደምሩት እያለ ነው። ምክንያቱም ማዝሮኔ እግር ላይ ሲገባ ሰንሰፉ ካልወጣ ምንም ሰላም የለም። የህወሓት መሪ ማለት ተነቅለው ባሉበት ተይዘው ለህግ እንዲቀርቡ ነው የሚያስፈልገው እንጂ የትግራይ ህዝብ ከአስር ሰው መቃጠል የለበትም። እኔ በጣም ነው የማዝነው። ህዝብና ህዝብ እያጋደሉ፣ ህዝብና ህዝብ እያስለቀሱ፣ እኛ እናቅልሃለን፣ እኛ እንመርሃለን፣ አሜሪካና ጣሊያንና ኒዘርላንድ እኮ ናቸው የእነሱ ልጆች። የትግራይ ህዝብ እዛ ነው ያለው፣ ጣሊያን ነው ያለው። የትግራይ ህዝብ ምን በወጣው ምን ቤት ተሰራለ? ተታጋይ ልጅ እውነቴን በጣም ለማዝ ነው። የትግራይ እናት እኮ እያለቀሰች ነው።
አቶ ያሬድ ከቦሌ ክፍለ ከተማ የመጡ ሲሆን መንግስት የጀመረውን የህግ ማስከበር ተግባር አግባብ ነው ሲሉ አብራርቷል።
በሀገር መከላከያ ሰራዊታችን ላይ የተፈጠረው ችግር እኔ ምናልባት በታሪክም በጥቁር መዝገብ ላይ ተቀምጦ ታሪክ ነው ማስቀመጥ ሰው በተኛበት 20 ዓመታት በላይ ያችን ሀገር ሲያስጠብቅ ነበር ተዋልዶ የኖረ የራሱ 18 እና 19 ዓመት አባቱ ወንጌል በግዳጅ ዛሬ ያለን ግን ማይመት እጅግ በጣም ለትግራይ የትግራይን ክብር የትግራይን ባህል ማንነት ያፈነገጠ የትግራይን ምንም ሊመጥ በማይፈቀናት ይሄንን መግለጽ በሚችልበት ሁኔታ የተደረገው አስነዋሪ እኔ በጥም ወንጀል መከሰስ ያለበት ባስተካይ መንግስት ተገቢውና አፋጣኝ እርምጃ መወሰድ መቻል አለበት የሚል ይመጣል።
የአዲስ አበባ ብልጽግና ፓርቲ አላፊ አቶ መለስ አለሞ በውይይቱ ላይ እንዳሉት መቀሌ ላይ የመሸገው የህዋት ቡድን በትግራይ ህዝብ ላይ በርካታ በደሎችን ሲፈጽም እንደነበር አስታውሷል።
በቲፒኤልኤፍ ውስጥ ከፊት ቲፒኤልኤፍን የሚመሩ ሰዎች የህዋትን አላማ የተከፈለውን መስዋዕትነት በተለይ የትግራይ ህዝብ የከፈለውን መስዋዕትነት ወደ ጎን ተተውት በራሳቸው መንገድ ሄደዋል። በራሳቸው መንገድ መሄዳቸው ብቻ አይደለም መልሰው የትግራይ ህዝብ ደግሞ እንደገና ዋጋ እንዲከፍላቸው ሁለተኛ ጊዜ ደግሞ መስዋዕትነት ለማስከፈል ከፍተኛ የሆነ የፕሮፓጋንዳ ስራ ሰርተዋል። ጦርነት ለመፍጠር ጠላት መፍጠር ያስፈልጋል የሚል ብህል ጠላት ለመፍጠር ጥላቻና ጥርጣሬን የማጠናከር የሚል የተለመደ ብዙዎቹ ሞክረውት የተውት ትርፉ ጥፋት መሆኑን በተግባር ያዩበት አስተሳሰብ በሀገራችን በአንደኛው ክፍለ ዘመን ተከስቷል። ስለዚህ ይህንን በደንብ ማጤን ማየት ያስፈልጋል።
አቶ መለስ አክለውም የተደረገለትን ተደጋጋሚ የሰላም ጥሪ በመናቅ አምባገነን ባህሪውንና ተግባሩን ለማስቀጠል የተለያዩ ሙከራዎችን አድርጓል በማለት ህዋትን ወንጅለዋል። የትግራይ ክልል ግዛዊ አስተዳደር ስራ አስፈጻሚ ኮሚቴ አባል ወይዘሮ ሁሪያ አሊ በውይይቱ ላይ ተከታዩም ብለዋል።
ያንን አገር ለዓላዊነት ደህንነት ሰላም የማስጠበቅ ትልቅ ተልዕኮ አለው ትልቅ ስራ ነው። ስለዚህ ሁሌም ቢሆን በቃላዊነት ማለት ነው ለሰላማችን ያው ከዚህ በፊት የተፈጠሩት ፍርክቶች የተሰሩ ሻጠሮች እኛ ላይ ችግሩ የገፈት ቀማሽ እንድንሆን አድርጎናል። ይህ አይቻልም ግን በጥቂት ጊዜያት የሚቀረፍና እንደ ሁሌው የትግራይን ከሚወደው የኢትዮጵያ የብሔር ብሔረሰብ በፍቅር የሚኖርበት በሰላም የሚኖርበት ለልማት የሚሰራበት ጊዜ ሩቅ አይሆንም። ስለዚህ እነዚህ አላስፈላጊ ፕሮፓጋንዳዎች አሁንም የሚለቀቁት አሁንም እኔ ነኝ ላንተ ዘብ እኔ ነኝ ላንተ የቆምኩት የሚለውን ነገር ከአእምሯችን አውጥተን ሁላችንም ታጋዮች ነን። ሁላችንም ለመብታችን እንቆማለን። ሁላችንም ለሰላማችን እንቆማለን።
በአዲስ አበባ የሚኖሩ የትግራይ ተወላጆች መከላከያ ሰራዊቱ የትግራይ ህዝብን መቀሌ ከመሸገው የህዋት ቡድን አፈና ለማላቀቅ እያደረገ ያለውን ተጋድሎ እንደሚደግፉ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይም ለዘገባው እናመሰግናለን። ተከታዩ ውይይት ቀድማችሁ በሰማችሁት ዘገባ የተነሳው በሰሜን ኢትዮጵያ እየተካሄደ ካለው ጦርነት ጋር የተያያዘ ነው። ኢትዮጵያ ውስጥ ላለው በፌደራል መንግስቱና በህወሓት መካከል በተፈጠረው ሁኔታ መወያየትና መደራደር ያስፈልጋል ወይስ አያስፈልግም? ለዚህ ግጭት ተጠያቂው ማን ነው? ወዴትስ እያመራ ነው? መፍትሄውስ? በሁለቱም ወገን የሆኑ ተከራካሪዎችን ይዘናል። ሰለሞን አባተ ነው ያነጋገራቸው። ቀጥሎ ይቀርባል።
አምባሳደር ፍስሐ አቶ ናምን ጤና ይስጥልኝ እንደምንድናችሁ እንደምንዋላችሁ? እግዚአብሔር ይመስገን።
አመሰግናለሁ።
እኔም በጣም አመሰግናለሁኝ ለሁለታችሁም ለጊዜያችሁ። እስቲ በቅድሚያ አድማጭ ማንነታችሁን በደንብ እንዲረዳልኝ ራሳችሁን አስተዋውቁልኝ። ከአምባሳደር ፍስሐ ልጀምር።
በጣም አመሰግናለሁ አቶ ሰለሞን። ፍስሐ አስገደም እባላለሁ። ወደ 26 ዓመት በኢህአዴግ መንግስት በተለያዩ እርከኖች በውጭ ጉዳይ ሚኒስቴር ሰራተኛ ነበርኩኝ። አሁን ባለሁበት ከተማ ኒውዮርክ በተባበሩት መንግስታት በምክትልና በአምባሳደርነት ዋሽንግተን ምክትል አምባሳደር ሁኜ አገልግያለሁ። ከዛ ደግሞ በርሊንና እስራኤል ባለመንግስታን አምባሳደር ሁኜ እስከ ፈረንጆች 2016 ሰርቻለሁ። ከዛ ዋና መስሪያ ቤትም በዲሬክተር ጄኔራልነት አገልግዬ በራሴ ፍላጎት በጥሮታ ተገልዬ መቀሌ ነው የምኖረው።
በጣም አመሰግናለሁ አምባሳደር። አሁን ግን ያሉት ኒውዮርክ ነው?
አሁን ያሉት ኒውዮርክ ነው። ከመጣሁ አንድ ወር ተኩል እንደዚህ ሆነ።
በግል ጉዳይ ነው የመጡት ወይስ?
በግል ጉዳይ።
እሺ፣ አመሰግናለሁ አምባሳደር። አቶ ናምን።
አመሰግናለሁ። እኔ ናምን ዘለቀ ነኝ። ከ1992 ህወሓት ኢትዮጵያን ከተቆጣጠረ አንድ አመት በኋላ ጀምሮ በዚህ ትግል ውስጥ አቶ ሰለሞን እንደምታውቀው ነበርኩኝ። በውጭው በሚደረገው እንቅስቃሴ ግንባር ቀደም ሚና ካላቸው ኢትዮጵያን አንዱ ነበርኩ ለማለት ይቻላል። በርካታ የሰብአዊ መብትና የዲሞክራሲ ድርጅቶችን በማቋቋም ከጓደኞቼ ጋር የእነ አምባሳደር ፍስሐን ስርዓት ስንታገል ነበር። በኋላም ዛሬ 12 አመት የኢሳት ስራ አስፈጻሚ ሆኜ ለአምስት አመት አገልግያለሁ። በተጨማሪም አርበኞች ግንቦት ሰባት ከፍተኛ አመራር እና የውጭ ጉዳይ ኃላፊ በመሆን እስከ 2019 ለውጡ ከመጣ ከአንድ አመት በኋላ ድርጅቱ ከስሞ ሌላ የፖለቲካ ድርጅት ስለሚመሰረት ቀደም ብዬ በራሴ ፈቃድ ለቅቄ ከተደራጀ የፖለቲካ እንቅስቃሴ ወጥቼ ባለፉት 25 አመታት በዚህ ትግል ኦልሞስት ፉል ታይም ብዙ መስዋዕትነት ስለከፈልን እስቲ እንግዲህ ደግሞ ለውጥ መጥቷልና ወደ ራሳችን ጉዳይ እናተኩር፣ ወደ ቤተሰባችን፣ ወደ ስራችን፣ ሌላም በ25 አመት ውስጥ ነገ ዛሬ እየተባለ የቀሩትን ጉዳዮች ላይ እናተኩር ብለን እንግዲህ ከፖለቲካው እንቅስቃሴ ራሳችንን አውጥተን ነበር። ነገር ግን የሀገራችን ችግር ተፈታ ሲባል ተመልሶ ጭቃ የሚሆንበት ነው። አሁን የተፈጠረው ሁኔታ ከዛው ጋር የሚሆን ነው። በዚህ ምክንያት አሁን በሙሉ ኃይሌ አሁን ያለውን ሁኔታ ዓለም አቀፍ ማህበረሰቡ እንዲገነዘብ የበኩሌን አስተዋጽኦ በተለያየ ደረጃ ለማድረግ እየሞከርኩ ነው። እንዲህ የተደራጀ የፖለቲካ እንቅስቃሴ ከወጣው አንድ አመት ተኩል ሆኗል።
አመሰግናለሁኝ ሁለታችሁንም። እንግዲህ ለሁለታችሁም የሀገር ጉዳይ ነው። የቆያችሁበት እንቅስቃሴ ነው ያለው በተለያየ አቅጣጫና በተለያየ መጠንም ቢሆን እንግዲህ አሁን አገሪቱ እጅግ አሳዛኝ በሆነ ሁኔታ ወደ ግጭት፣ ወደ ግልጽ ደም መፋሰስ ሁኔታ ገብታለች። የብዙዎችን ልብ የሰበረ ብዙዎችን እያሳዘነ ያለ ሁኔታ ነው። እናንተን የምጠይቃችሁ አሁን በምታደርጓቸው ንግግሮች፣ በምታንሸራሽሯቸው ሐሳቦች፣ ከተለያዩ አቅጣጫዎች በምታነሷቸው ነጥቦች ገንቢ የሆነ ውጤት ከዚህ ውይይት ይዘን እንወጣለን፣ ለሕዝብና ለሀገር የሚጠቅም ሐሳቦችን ታንሸራሽራላችሁ በሚል እምነት ነው። እንግዲህ እንደምትመለከቱት አሁን ካለችበት ሁኔታ ሀገሪቱ መውጣት እንድትችል በብዙ አቅጣጫዎች ጥረት እየተደረጉ ነው። አንዱም ፌዴራል መንግስቱንና የህወሓትን መሪዎች አቀራርቦ የማነጋገርና ሰላማዊ መፍትሄ የመፈለግ ጥረት እየተደረገ ነው በዓለም አቀፍ ደረጃም። በዚህ ሁኔታ ግን በሁለቱም በኩል ፈቃደኝነት አይታይም። በኢትዮጵያ ፌዴራል መንግስት በኩልም ይሄ የሀገር ውስጥ ጉዳይ ነው፣ የውጭውን የሚመለከት አይደለም፣ የውጭ ጣልቃ ገብነትን የሚመለከት አይደለም እያለ ነው እስከ ዛሬው ቀን ድረስ፣ ዛሬ አርብ ማለት ነው። በህወሓት መሪዎችም በኩል ለዛ ንግግር ዝግጁነት ያለ አይመስልም። እስቲ ከአምባሳደር ፍስሐ ልነሳና ይሄንን ሁኔታ እንዴት ነው የሚመለከቱት?
አመሰግናለሁ። ሲጀመር አንተ እንዳልከው እኔ በግሌ ስለ ሀገራችን ስለ ኢትዮጵያ በአሁኑ ሰዓት በዚህ እድሜ ስለ ጦርነትና ስለ መጠፋፋት እናገራለሁ አስባለሁ ብዬ የማላልመው ነገር ነበረ። በግልጽ ለመናገር ያለፈው ሁኔታ የተለያየ ትርክትም ቢኖር ወደ ታሪክ ለመቀየር፣ ለመጻፍ፣ ለልጆች ለማስተላለፍ ኢትዮጵያኖች ያሳለፍነው የደም መፋሰስ አብቅቶለታል ብዬ ያሰብኩበት ጊዜ ነው እንደገና ሀገራችን የገባችው እና እውነትም ያሳዝናል። እውነትም ለመጪው ትውልድ የምናስተላልፈው ነገር እያለቀብን ነው። ስለሆነም ጦርነቱ ማናችንም የሚፈልገው ነገር አይደለም። በየቀኑ ኢትዮጵያኖች እያለቁ ናቸው፣ ህጻናት እየሞቱ ናቸው፣ እየተላመድነው ነው። የትግራይ ህዝብ በአሁኑ ሰዓት ይህንን አልጠበቀም። ብዙ ነገር ያሳልፈዋል እንደ ሌላው የኢትዮጵያ ህዝብ። በተለይ ደግሞ በደርግ ሰዓት ያሳለፈው ችግርና ያሳለፍነው ጭንቀት ያሳለፍነው መስዋዕት እናውቀዋለን። ይህ ካልኩ ዘንዳ ይቅርታ አድርግልኝና አቶ ሰሎሞን፣ የሰላም ስምምነት በተመለከተ በሁለቱም በኩል ግትርነት ይታያል የተባለው እኔ ትክክል አይመስለኝ። እዚህ ከመምጣቴ በፊት እኔ መቀሌ ሆኜ ገና ጦርነቱ ከመጀመሩ በፊት ሁኔታዎች እየተባባሱ ሲሄዱ በጠረጴዛ ዙሪያ እንዴት መነጋገር እንደሚቻል የትግራይን መንግስት ሲመክርና ሲናማክር የነበረበት ሁኔታ ነው። በጽሁፍ በመግለጫ ለመንግስታት የበተነው ለዓለም አቀፍ ሚዲያ የበተነው ጉዳዩ በጠረጴዛ ዙሪያ መታየት አለበት። ያኔ እንዳውም ጦርነት ሳይጀመር የነበረው አነጋጋሪ ጉዳይ የጠረጴዛ ዙሪያ የምትሉት ድርድር የምትሉት በህወሓትና በብልጽግና ፓርቲ ነው ወይ ሲባል ያደለም፣ ጉዳዩ አገራዊ ጉዳይ ስለሆነ በትግራይና በማዕከላዊ መንግስት ያለው ችግር የዚህ አንዱ ችግር መገለጫ ነው እንጂ ህወሓትና ብልጽግና ፓርቲ ብቻ የኢትዮጵያን ችግር ሊፈቱት አይችሉም ስንል ነው የቆየ። ዛሬም ላረጋግጥ እንደምፈልገው ያለምንም ቅድመ ሁኔታ የትግራይ መንግስት ህወሓት ለሰላማዊ ድርድር
ዝግጁ ነው። በሬፈርድ እያስቀመጥኩ ነው። አንድም በአውሮፓ ህብረት ተጠይቀናል። በተባበሩት መንግስታት ድርጅት እያነጋገርኳቸው ነኝ። ያለምንም ቅድመ ሁኔታ ጦርነቱ መቆም አለበት። አለመታደል ሆኖ ግን የምንሰማው ያለን ህወሀት ይህንን የሚለው ያለ በመሬት ላይ የተሸነፈ ስለሆነ ጦርነቱ በማዕከላዊ መንግስት የበላይነት ስለሚጠናቀቅ ነው እየተባለ ነው እና ይህንን ሬከርድ ነው ለአፍሪካ ህብረት መጀመሪያ ደብዳቤ የጻፈው የትግራይ ክልል ርዕሰ መስተዳድር ነው። አደራድሩም ብሎ ጦርነቱ ከመጀመሩ በፊት እንኳንስ አክቲቭ የሆነ ጦርነት ጀምሩ እና በሁለቱም በኩል ነው የሚባለው ነገር ትክክለኛ ያለው አይደለም፣ ፌርም አይደለም። ቀደም እንዳልከው በዛሬው ዕለትም አነጋግረው አንቀበላችሁም ብለውናል እየተባለ ነው።
አቶ ናአምን፣
እሺ አመሰግናለሁ። እኔም እንደ አምባሳደር ፍሳሐ ዛሬ ለሚፈሰው ደም ለሚሰቃየው ህዝባችን፣ የትግራይ ህዝብ በተለይ ትልቁን ስቃይ እየተሸከመ ነው። ጦርነቱ የሚካሄደው እዛ አካባቢ ስለሆነ ብዙ ዜጎቻችን ሞተዋል፣ ተሰደዋል። በጣም የሚያሳዝን ነው በእውነቱ። ነገር ግን ደግሞ ሀቅን መጋፈጥ እና እውነታን መቀበል ነው። ግን ትልቁ የህዋቶች ችግር ፈረንጆች በስነ ልቦናው ኮግኒቲቭ ዲዞናንስ የሚባለው ይመስለኛል። የስነ ልቦና ትልቅ ክፍተት ወይ ስንጥቅ እውነታ ነባራዊ እውነታ አንድ ነው የሚያሳይ ነገር፣ ግን ያንን ለመቀበል አለመቻል ነው ትልቁ ችግር እና ከመጣው ለውጥ ጋር ለመታረቅ ስላልቻሉ አሁን አይደለም ይሄ ጉዳይ ገና ሁለት ዓመት ጀምሮ እኛ ብዙ የምናውቀው መረጃ ስላለ ነው በይፋ ከሚደረገው ጭምር ገና ከሁለት ዓመት ተኩል ጀምሮ የህወሓት መሪዎች በተለይ ነባሮቹ ዶክተር ደብረጽዮን ሳይሆኑ ቀደም ብለው የነበሩት እና ትልቅ ተጽዕኖ ፈጣሪ የሚባሉት እነ ስብሐት ነጋ፣ እነ ስዩም የማጥላላት ዘመቻና ከፍተኛ የሆነ ዘመቻ በለውጡ መሪዎች እና በፌዴራል መንግስቱ ላይ ማካሄድ ነው ጀመሩ። ከዛ በኋላ በተከታታይ ብዙ ጠባጫሪ የሆኑ አገሪቱን የሚያናጉ ሰላምን የሚያደፈርሱ ህዝብ ለህዝብ ብሔር ለብሔር የሚያጋጩ የፌዴራል መንግስቱን ቅቡልነትና ሌጂትመሲውን የሚንዱና የሚሸረሽሩ ነገሮችን ሲያካሂዱ ነበር እና ከጅምሩም ይህንን ለውጥ የህወሓት መሪዎች በተለይ በወንጀል የሚፈለጉት እነ ጌታቸው አሰፋ ይህንን ለውጥ አልተቀበሉም። በፊት የነበራቸውን የፖለቲካ፣ የኢኮኖሚ፣ በሚሊተሪው፣ በሴኪሪቲው የነበራቸውን የበላይነት የአንበሳ ድርሻ ስላጡ እና በእኩልነት መኖርን ለመቀበል ስላልቻሉ የሚካሄደው ለውጥ ደግሞ በፊት የነበራቸውን የበላይነት እየሸረሸረ እነሱን እንደሌላው እኩል የሚያደርግ እንጂ የበላይ ስለማያደርጋቸው ከጅምሩ ነው ኢትዮጵያ ውስጥ ችግር መፍጠር የጀመሩ። ዛሬ የመጣው እኮ የሁለት ዓመት ሄዶ የመጨረሻው ክላይማክስ የመጨረሻው ደረጃ ላይ ስለደረሰ ነው። አሁን ደግሞ ለንግግር ለድርድር በፍጹም እምቢ የሚለው ፌዴራል መንግስቱ ጀስቲፋይድ ነው። ሞራሊ፣ ሌጋሊ፣ ፖለቲካሊ አንድ ፌዴራል ሀገር የትኛውም ራሱን የሚያከብር ሀገር በስሩ ላሉት ቴሪቶሪዎች ወይም ግዛቶች ሁሉ ኃላፊነት ያለበት ሀገር በየትኛው ሀገር ነው የፌዴራል ሰራዊት በትግራይ የትግራይን ህዝብ 20 ዓመት ሲጠብቅ የነበረ በራሳቸው በጌታቸው ሴኩቱሬ ነባር የህወሓት ታጋይ አድሚሽን ፕሪኤምፕቲቭ ስትራይክ አድርገናል እንደ እስራኤል አረቦች ሀገር ብሎ የተናገረ ነው። ስለዚህ ፌዴራል መንግስቱ አልደራደርም ከነኚህ ሮግ ከሆነ አሸባሪ ጁንታ ጋር ቢል ኢት ኢዝ ጀስቲፋይድ። አሜሪካ አይደራደርም፣ እንግሊዝ አይደራደርም ከእንደዚህ አይነት ግሩፕ ጋር ድርድር ሊኖር አይችልም። ቢኮዝ ዴይ ሃቭ ቫዮሌትድ ሁሉንም መጽሐፉ ላይ ያለውን ሩል ቫዮሌት ሲያደርጉ እንደውም ዶክተር አብይን ነው የምከሰው ክሪቲክ ማረገው ኤክስትሪምሊ ጌታቸው አሰፋን አንሰጥም ሲሉ ፌደራል ዋራን ሲሉ የዛን ጊዜ ነበር አክሽን መወሰድ የነበረበት አጌንስ የቲፒኤልኤፍ ሊደርሺፕ። ግን በከፍተኛ ትዕግስት ታይቶ በማይታወቅ ሆደ ሰፊነት ሲያስታምሙ ራሳቸውን እያደራጁ አርባን ጎሬላ እንደሚያደራጁ አዲስ አበባ ውስጥ እኮ እኔ አውቃለሁ። አንድ ዛሬ እስር ቤት ውስጥ ያለ ተቃዋሚ ወዳጄ ብዙ ዓመት የሰራሁት ቤቱ ጋብዞኝ እኮ ሄዶ የእንግሊዝ መንግስት የደህንነት ሰዎች እንኳን ቲፒኤልኤፍ መሳሪያ እያከማቸና እርባን ጎሬላ እያደራጀ እንደሆነ ለአሁን የከተማ ሽምቅ ውጊያ እኔ የማውቀው ብዙ መረጃ አለ። 23 የደህንነት አባላት የዛሬ ዓመት መረጃ ከብሔራዊ ደህንነት የቲፒኤልኤፍ ሰዎች እዛ ውስጥ ያሉ መቀሌ ሲያከላልፉ ከማሰር ከስራ ያገሏቸው እኛ እጅ የገባ ብዙ መረጃ አለ። ይሄ ነገር አሁን የመጣ አይደለም፣ ስለ ፌዴራሊዝምም አይደለም፣ ስለ ሌላም አይደለም። እነሱ ያጡትን ሄጀመኒ ዶሚኔሽን በኢትዮጵያ ላይ ከጅምሩም ኢትዮጵያን ካልገዛን ትግራይን ገንጥለን ግሬተር ትግራይ ወይ ታላቁ ትግራይ መሰረታለን የሚል አጀንዳ ያለው እጅግ አደገኛ የሆነ ኢትዮጵያን በበላይነት ሲገዛ ብዙ አይነት ወንጀል ሲፈጽም ሲበዘብር ሲዘርፍ አንዱ የሆነ ፕሪቪሌጅ
አንዱ የሆነ ስልጣን ሞኖፖል ይዞ የትግራይን ህዝብ እንኳን ማይወክል በ6% population ይሄ ደግሞ ስታቲስቲካሊ እንትን ያለ ነው። በአጠቃላይ ብዙ ነገር በሞኖፖል ይዞ የኖረ ድርጅት በኩልነት ኑር ትግራይን አስተዳደር ተብሎ ያ ጎልደን ፓራሹት የወርቃማ ፓራሹት የተሰጠው ማንም ይህን የሚያደርግ የለም። ወያኔ ቲፒኤልኤፍ ያደረገውን 2 years of destabilization provocation ቤሊጀረንስ በየጊዜው እኔ የዛሬ አመት ጽፍ ያለው በዛበሻ ላይ አቶ ሰለሞን ዛበሻ ላይ ወጥቶ ጌታቸው ረዳ ምንድን ያለው የራሳችንን አገረ መንግስት ራሱ ህዋትም ያወጣው ስቴትመንት አገረ መንግስት እንመሰርታለን ሲሉ የነበሩ ሰዎች ናቸው። ችግሩ ከዛ ከስነ ልቦና እንዴ አሁን ራሱ ዶክተር ደብረጽዮን ምንድነው ሲለን የነበረው ህዝብን ማንበርከክ አይቻልም በተለይ የትግራይን ህዝብ ይላል። ምን ማለት ነው? ትግራይ ህዝብ ሌላው ያው መለስም እንዳለው ወርቅ ህዝብ ነው። የትግሬዎች የተለዩ ኢትዮጵያኖች ናቸው። ጌታቸው ሴኩተሬ ምንድነው ያለው? እንደ እስራኤል እኛ አረብ ነን እሱ እስራኤል ነው። እንዲህ አይነት ሜንታሊቲ ከዚህ ስነ ልቦና ነው ችግሩ የሚጀምረው። የፌዴራሊዝም ቅብጽስዮ ሌላው ማጭበርበሪያ ነው። በኢትዮጵያ ላይ ከፍተኛ የሆነ ያላቅማቸው ያለቁጥራቸው በትግራይ ህዝብ ስም ሲነግዱና ሁሉን ነገር በበላይነት ያዙበት ሁኔታ ነበር። ያ ሁኔታ ተለወጠ። ያንን መቀበል አልቻሉም። ይሄ ነው ዋናው አንኳሩ የችግሩ እምብር። ኔጎሽሽን የማይቻለው ዋናው ለጥያቄ የማይቻልበት ምክንያት ፕሪኤምፕቲቭ ስትራይክ አርገው መቶዎችን ገለው መሳሪያ ዘርፈው ፌደራል ገቨርንመንቱን ብላክሜል ለማድረግ ነው የሞከሩት። ከእንደዚህ አይነት ኃይል ጋራ ኔጎሽሽን አያስፈልግም፣ ሊደረግም አይችልም። ከተደረገ ፌደራል መንግስት አይደለም ማለት ማንም ሀገር ይህንን አይፈቅድም። አንድ ሁለተኛ የቲፒኤልኤፍ ወጣቶች በማይካድራ ላይ እኛ አይደለንም ነው አምነስቲ ኢንተርናሽናል አውጥቷ ሪፖርቱን አይተሃል አቶ ሰለሞን፣ እናንተም ዘግባችሁታል። የኢትዮጵያ ሁማን ራይት ካውንስል እና ዶክተር ዳንኤል በቀለ ኢንቨስቲጌት አድርጎ አውጥተውታል። በወያኔ በዛ አካባቢ ያሉ ካድሬዎች ፖሊስ እና አድሚኒስትሬሽን የተሳተፈበት እነሱ ያደራጃቸው የትግራይ ወጣቶች ትግራይ ያልሆኑ 700 ዜጎችን በእጅግ አሰቃቂ በሆነታ የገደሉበትና የሰቀሉበት እጅግ አሰቃቂ ወንጀል ነው የተፈጸመው። ይሄን የሚያስፈጽመው ማን ነው? ይሄው ህዋት ውስጥ ያለ ጥቂት ጁንታ ያ ነው ያለው። ከዚህ ጋር ድርድር ሊሆን የሚችል አይደለም።
አንዲት አጠር ያለች ማሳሰቢያ ላንሳላችሁ ለሁለታችሁም። ህዝቡ ሰምቷችሁ መወያየት ማብላላት አለበት እናንተ የምትናገሩትን። ስለዚህ በተቻላችሁ መጠን የአማርኛ ያልሆኑ ቃላት ወይም አገላለጾችን ብታስወግዱልኝ እጠይቃለሁ፣ ግድ ካልሆነ በስተቀር መጠቀም እነዛ ነው። ሌላው ደግሞ በየርዕሱ ስለምናነሳ ብዙ ነገሮችን ሰብሰብ እያደረጋችሁልኝ እንድትናገሩ ጠይቃለሁኝ። እስቲ አሁን አቶ ናአምን ላሉት አምባሳደር ፍስሐ የሚሰጡት ምላሽ ካለው ደርሶ ልመለስ።
አብዛኛው አቶ ናአምን ያነሱት ከኔ የሚጠበቅ ምንም ነገር የለም። እሱ ምንድን ነው በየቀኑ በኢትዮጵያ መገናኛ ብዙሃን የሚቀርቡ ነገሮችን ነው ያቀረቡት። ቅድም አቶ ሰሎሞን ስትጀምር በአሁኑ ሰዓት በአሁኑ ወቅት በእኛ የሚጠበቀው ወደፊት እንዴት እንቀጥል፣ ይቺ ሀገር ካለችበት ሁኔታ እንዴት እንውጣ እና ለሚያዳምጠን ህዝብ ምን አይነት መልእክት እናስተላልፍ የሚለው አዳዲስ ሀሳቦችን ይዘን የምንመጣ ነው የተጠየቅን የመሰለኝ። ግን አቅርበኝም ቅድም እንደተባለው እሳት የሚባል ድሮ ድሮ ወደዚህ ሳንደርስ በትግራይ ህዝብ ላይ የዘር ማጥፋት አዋጅ ያወጀ እና በዚህ አካባቢ ያሉ ሰዎች በትግራይ ህዝብ ላይ ያላቸው ጥላቻ በጣም ያሳዝነኛል፣ በጣም ያሳፍረኛል። ስለሆነም ወደዚህ ትርክ አልገባም። አንድ ከአቶ ናምን ምስማማው ግን የብልጽግና ፓርቲ ስልጣን ከያዘ ጀምሮ በቲፒኤልኤፍ ብቻ ሳይሆን በብዙ የኦሮሞ የወላይታ የሌሎች ብሔር ብሔረሰቦች ድርጅቶችና ፓርቲዎች አንቀበልህም ተብሏል። በመሳሪያ ኃይል ነው ኦሮሚያን እዚህ ድረስ ያደረሳት፣ መሪዎች አፋስዋል። ስለሆነም የትግራይ ህዝብ ብቻ አይደለም፣ ህወሓት ብቻ አይደለም። ወደ ቁም ነገሩ እንግባ። ይሄ ደግሞ በትክክል ከመጀመሪያውን ጀምሮ ህወሓት በአብይ አህመድ አመራር ላይ ጥያቄ አስነስቷል። የተለየ ፖለቲካ አመለካከት አለን ብሏል። የአደባባይ ሚስጥር ነው የምናወራ ያለን ግን ይህንን በጦር መሳሪያ መፈታት የለበትም። የአብይን መንግስት ማጥላላት አይደለም። በትግራይ ህዝብና በህወሓት ያልተፈጸመ ፕሮፓጋንዳ ያልተሰረ ዶክመንተሪ የለም። ወደዛ ነው። ሌላው አንዲች ነገር ብቻ መልስት የትግራይ ህዝብ ማንበርከክ አይቻልም የሚባለው ትክክል ነው። ሌላው ህዝብም ማንበርከክ አይቻልም በኃይል የጊዜ ጉዳይ ነው እንጂ። ነገር ግን የትግራይ መሪዎች የሚያወሩት ስለ ትግራይ ህዝብ ነው። የኦሮሞ ህዝብም ማንበርከክ አይቻልም የጊዜ ጉዳይ ካልሆነ በስተቀር ህዝብን እንደ ህዝብ ካለ ፍላጎቱ ማንበርከክ ሰጥ
ለበት አርጎ የሚገዛው ቢገራል ቢገዛ 17 አመት ድርቅ ገስቶናል በመሳሪያ ኃይል። ይሄንን የተለየ ፍጡር ነው የትግራይ ህዝብ የሚባለው ነገር ጭንቅላታቸው ውስጥ ያለ ነገር ነው የሚያስተላልፉት ያለው ህዝብ እንደ ህዝብ። የትግራይ ህዝብ ደግሞ ለመብቱ ታሪክ አለው። ሌላ ህዝብ ሲየለም ወይ ከተባለ ስለሌላው ህዝብ ያዋቱናም። እኔ የምናገረው ያለሁት ግን ጉድ የሚወርድበት ያለ የሚደበደበው ያለ ሀውዚን ሲደበደብ እኮ እንኳን በሰዓቱ ከዛሬ ድረስ እኮ ኢትዮጵያ ህዝብ አልተማመንም እስካሁን ድረስ እኮ አልተወገዘም። እኛ ኢትዮጵያኖች የሆነ ችግር አለብን እና የማይካድራ ይሁን ይህ ሁሉ ውሸት ይህ ሁሉ ውንጀላ ዓለም አቀፍ ሚዲያ እንዳይገባ ዓለም አቀፍ ሰብአዊ እርዳታ የሚያደርሱ ሰዎች እንዳይገቡ ተደርጎ ሀቁ አንድ ቀን ይወጣል። እኔና አቶ ናምን የምንጨርሰው ነገር አይደለም። እሳቸው የሚያውቁት አለ ብዙ ነግረውናል። ሻባ ውስጥ በሽብር የተያዘ ነገር ሁሉ መረጃ አለኝ ይላሉ። ከእሳቸው ጋር ልከራከር አይደለም። እኔ መሰለኝ ምንድን ነው ከዚህ ወዴት እንሄዳለን? ጦርነቱ መቀጠል አለበት ወይ አይቀጥልም? የማዕከላዊ መንግስቱ አይደራደርም ካሉ አብይ እኮ ነግሮናል መደራደር አለበት። ምክንያቱ ችግሩ የፖለቲካ ነው። የፈለገው አይነት ታደራዊ እርምጃም ወስዶ አብይ አህመድ መጨረሻ ላይ መፍትሄው ፖለቲካ ነው። ይህንን ነው ለኢትዮጵያ መስራለት የምንፈልገው እንጂ እንኳንስ ይሄ የ27 ዓመት የ100 ዓመቱን ትርክም የማያስማማ ብዙ ነገሮች አሉ። ጦርነቱ ማን ጀመረው? የሰሜን እዝ ስለተመታ ነው ወይ? ይህንን የልጆች ጨዋታ ነው። የሰሜን እዝ ከመመታቱ በፊት የኢትዮጵያ መከላከያ ሰራዊት እኮ አፋርና ወልቃይት ኦሬዲ ተዘጋጅቷል። ከሶስት ቀን በፊት እኮ የትግራይ ክልል ፕሬዚደንት መግለጫ ሰጥቷል። ልንወረር ነው። ጦርነቱ የተጀመረው ኖቬምበር 3 አይደል? ከዛ በፊት ነው ዝግጅቱ። የኤርትራ እና የኢትዮጵያ ጫጉላ ሽርሽር ለሌላ አልነበረም። ኢሳያስ ሲዘጋጅ ነው የቆየው። ያሳፍረኛል እኔ እንደ አንድ ኢትዮጵያዊ። የፈለገው አይነት ችግር ቢኖር ኢትዮጵያ ውስጥ ኢሳያስ አፈወርቅን አይቶ እንዳላዩ በታሪክ ያጠያይቀናል። ኢሳያስን እንደ መልአክ እንቀበለዋለን የሚል ስና አእምሮ ያለበት ኢትዮጵያዊ የቲፒኤልኤፍ ችግር አይደለም። የስና አእምሮ ችግር ያለን ሌሎች ኢትዮጵያኖች ነው። ይሄ ነገ ጠዋት ያጠያይቀናል። ይሄ ማለቁ አይቀርም። የትግራይ ህዝብ እንኳን የኤርትራ ወራር የሌላውም አይበግረውም። ለዚህ ነው አንንበረከከን የምለው ያለን። ኢትዮጵያኖች ግን ይህንን ማሰብ አለብን። ያለ ድርድር ያልቃል ካሉ አቶ ናምን ምንም ያነጋግር ነገር አለ? በተለይ ደግሞ ቲፒኤልኤፍ ያለ ትግራይ ህዝብ ፍላጎት ነው የተጫነበት ብለው የሚያስቡላቸው ኢትዮጵያን ትግራዮች እየሞቱ ናቸው። ስለነዚህ ድርድር አይደረግም ካሉ ምንም የሚያነጋግር ነገር የለም። ሜዳ ላይ የሚለየውማ ይለየዋል። እኔና እሳቸው መነጋገር ያለብን ስለ ሰላም ነው እንጂ ስለ ጦርነት አውድማ ሌሎች ባለሙያዎች አሉበት እዛ ነው። አሁንም መፍትሄው መደራደርና በሰላም መጨረስ ነው።
አመሰግናለሁኝ አምባሳደር። ቀደም ያሉት እውነቶን ነው። ከዚህ አሁን ካለንበት ሁኔታ ተነስተን ምን የተሻለ መፍትሄ እናምጣ የሚል ሐሳብን አጉልተን ለመነጋገር ነው ዋናው ሐሳባችን። ነገር ግን አሁን ወደ ሌሎች ንግግሮች እንዳንገባ አንዲት ነገር እዚቹ ቀጭቼ ማለት ፈልጋለሁኝ። ቀደም በትግራይ ህዝብ ላይ ያላቸው ጥላቻ ብለው ያነሱት ነገር አለ። አቶ ናአምን ሲናገሩ በትግራይ ህዝብ ላይ ያለ ጥላቻ ነው ያላስተዋልኩም የህወሓት መሪዎች ነው ይያሉ ሲናገሩ የነበረውና ይሄ ወደፊት በንግግራችን ውስጥ ደጋግሞ እየተነሳ ጊዜያችንን እንዳይበላ ነው እዚህ ጋር መቅጨት የምፈልገው። በማንኛውም ሰዓት ግን መልስ
አቶና ምንም አላልኩም አልሰማህኝም እንጂ አቶና አምን ቅድም ሲናገሩ ከዚህ ሰዓት ከተባለ ቴሌቪዥን ጣቢያ ላይ ስስር እንዳላቸው ተናግሯል። አልገረመኝም።
አምባሳደር ፍስሐ አስገዶምና አቶ ናአምን ዘለቀ ክርክራቸውን በነገው ምሽት ይቀጥላሉ። ለዛሬው እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@unis.com የኢሜል አድራሻችንንም ተጠቀሙ። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። በውጭ በውጭ አገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት የአቋም መግለጫ በሚል ያወጣውን ጋዜጣዊ መግለጫ ተንተርሶ የተካሄደ ቃለ ምልልስ ክፍል 2 ነው። ተከታዩ ቅንብር 21 የቡድኑ አባላት ስማቸውን አስፍረው ያወጡትን ይህን መግለጫ ለማውጣት የበቁበትን ምክንያትና የመግለጫውን ይዘት አስመልክቶ ለወትሮ በሚያቀርቧቸው ሙያዊ ትንታኔዎች ከሚታወቁት የሕክምና ባለሙያዎች ሁለቱን ጠይቀናል። አድማጮች፣ በትላንትናው ምሽት ጀመር አድርገን በሳጥበት ሳቢያ ሙሉ ማቅረብ ሳንችል የቀረነው የዚህን ቃለ ምልልስ ሰፋ ያለ ክፍል አሁን እናሰማለን። አሉላ ከበደን ያነጋገራቸው
ፕሮፌሰር ዮናስ እንዳለገዳ ከስካትስዴል አሪዞና፣ ዶክተር ገበየው ተፈሪ ከዚህ ከዋሽንግተን ዲሲ። የአማርኛውን ስያሜንም ወስደው በውጭ ሀገር የሚኖሩ ኢትዮጵያውያን የኮቪድ-19 ከፍተኛ አማካሪዎች ቡድን ኢትዮጵያን ኮቪድ-19ን ለመከላከል ቀደም ብሎ የተቋቋመ ድርጅት ወይም የባለሙያዎች ስብስብ ነው። በርካታ ወራት ሆኖታል በተለያየ ጊዜ የማነጋገር እድል አግኝተናል። ዛሬ ታዲያ የተገናኘ ነው ለየት ባለ ሁኔታ ውስጥ ነው። በእርግጥ ኢትዮጵያም ለየት ባለ ሁኔታ ውስጥ ነው ያለችው። የኮቪድ-19 ጉዳይ ሳይሆን ወቅታዊ የኢትዮጵያን ሁኔታ በሚመለከት የአቋም መግለጫ ይላል። በጥቅምት 24 2013 ዓ.ም በሰሜን እዝ ላይ የደረሰው ጥቃት ያሳደረባችሁን ስሜት በመግለጽ ነው የሚንደረደረው ጽፏችሁ። 7 ነጥቦችን ይዟል። እስኪ የመግለጫችሁን ይዘት ከመመልከታችን አስቀድሞ ይህን መግለጫ ለማውጣት እንዴት በቃችሁ የሚለውን ብንመለከት፣ አብዛኞቻችሁ የልዩ ልዩ ሕክምና ባለሙያዎች ያላችሁበት በሌሎች የተለያዩ የሙያ መስኮች የታወቁ ባለሙያዎች፣ የኢኮኖሚ ባለሙያዎች፣ የስታቲስቲክስ ባለሙያዎች በውስጣችሁ አሉ። ታዲያ ከዚህ ቀደም ላለፉት 20 ዓመታት አብዛኞቻችሁ የምትሳተፉበት ፒፕል ቱ ፒፕል የተባለውን ጨምሮ በየአመቱ የምታደርጓቸውን ሕክምና ነክ ጉዳዮች ላይ የሚያተኩሩ ስብሰባዎች እንከታተላለን። በኢትዮጵያ የተለያዩ ሕክምና ስራዎችን በተግባር ከመስራት አደጋዎች ሲኖሩ ከሚደረጉ እንቅስቃሴዎች ባሻገር ፒፕል ቱ ፒፕል ላይ በይበልጥ በኢትዮጵያ ጉዳይ ላይ በግለሰቦች የሚጻፍ ጽሁፍ በጥም እናየው። ኢትዮጵያ ውስጥ ዘውግ ለይቶ የተነጣጠረ ጥቃት ያደረሰውን ጉዳት በመቃወም ጽሁፍ አውጥታችሁ ነበር። እንደ አቋም ሲወጣ ይህ ሁለተኛው መሆኑ ነው አይነተኛ የሆነ ጽሁፍ በመግለጫ መልክ ስታወጡ። እንዴት ይሄ ሊወጣ በቃ ከዚህ ከተለምዶ አሰራራችሁ ወጣ ብላችሁ ምንድን ነው እንድጽፉ ያበቃችሁ? ዶክተር ገበየው እርስዎ ይጀምሩ።
እሺ፣ በጣም አመሰግናለሁ። እንግዲህ በኮቪድ ላይ ነው እንዳልከው የኛ ምክርና ምክክር። ግን ኮቪድን ስታይ የህዝብ ችግርና የህዝብ እንቅስቃሴ እንድታይ ያስገድድሃል። ይሄ ሁኔታ ሲፈጠር ወደዚህ አቋም ከመድረሳችን በፊት መጀመሪያው አረጉድ ያለው ኮቪድ እንግዲህ አንዱ የሚተላለፍበት መንገድ ሰዎች በብዛት የሚገናኙበት ቦታ ነው። ይሄ ብዙ በሺዎች የሚቆጠሩ አሰባስቦም ያንቀሳቀስ ከአንድ ቦታ ወደ ሌላ ሰሚውስ በኮቪድ ምክንያት የሚመጣው አደጋ በጣም ታየንና እዛ ላይ ያስተዋል። ግን ይሄ አደጋ ደግሞ እንዲህ አይነት በወቅቱ የተከሰተ ሁኔታ እንዴት ተፈጠረ? ዝም ብለንስ የምናየው ነገር ነው ወይ? የሚከለክል ህግ የለም። እኛ ባለሙያ ስለሆን ስለ ሀገሪቱ መጨነቅና ማሰብ። ዶክተር ዮናስ ኢትዮጵያ ከሌለች የኢትዮጵያ ኮቪድ አማካሪ መሆን አይቻልም የሚል ሴንቴንስም አለው። እሱንም አሰብን። ከዚህ በፊትም በአርቲስት አጫሉ ግድያ ላይ ኮንሰንሰስ ያለው ሜጀር የሆነ መግለጫ እንድንጽፍ ስላደረግን ተለይተን በታዛቢ የሆነ የምናየው ነገር አይደለም። ለእኛ እንደው ሰውን የሚጎዳ ነገር ቫይረስ የሚሆን ራሱ ሰው አቋም ማውጣት አለብን። የእውነት ከሆነ ነገር ዶክተር ዮናስም ራሱ ይገልጻል። የሰው ህይወት የተወሳሰበ ነው፣ ሳይኮሎጂካል እንትንም አለው። እዛ ላይ አደጋ የሚደርስ ነገር እያየን ዝም ማለት አንችልም። እንደ ሕክምና ባለሙያ ደግሞ በሽታ ነው የምናክመው። አሁን የህብረተሰብ በሽታ ላይ ፎከስ አደረግን እንጂ በሽተኛ ሲመጣ መጀመሪያ በሽተኛው እናያለን፣ ከዛ ቀጥሎ በሽታውን ያመጣውን ነገር አግሬስ እናደርጋለን። በዛ መልክ ሲዝንድ የሆኑ ባለሙያተኞች ትልልቅ ሰዎች ያሉበት መድረኩ እና በዚህ ነገር ላይ አቋም እናውጣ፣ እንነጋገር። ምንም እንኳ አንድ ሁለት እንዲህ እንበልም አልተባለ፣ ሁላችን በልባችን ያለ ነገር ስለሆነ አገሪቱ አደጋ ላይ መሆኑን ስለተረዳን ደግሞ አንዱ ጥሩ ነገር ምንድን ነው፣ ጥሩ አይባልም የተፈጠረው ነገር ብዙ ጊዜ ተከምሮ ተበላሽቶ ይቆይና መስቀለኛ መንገድ ላይ ይደርሳል። ያ መስቀለኛ መንገድ የሚቀጥለውን ሁኔታ የሚወስን ነው። እዛ ላይ ገብተን እኛ የሚሰማን እንደ ዜግነት እንደተወላጅ አልተናገን ካለፈ በኋላ ወይኔ ማለቱም ራሱ ከአግባብ አይደለም። እና እነኚህ የተለያዩ ምክንያቶች በአእምሯችን ስላሉ ድርጊቱንም ስላየን እኔ አመለካከት ሁላችንም የምንለው ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነጻ ትሆናለህ ድርጊቱን ስታይ። በሰው ህይወት በሰው ንብረት ላይ የሚፈጸም ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ትላለህ። ከዛ በኋላ ወደ አድራጊው ትሄዳለህ። ብዙ ጊዜ ሰዎች ከአድራጊው ጀምሩና ድርጊቱን ወደ መካድ ይሄዳሉ። እኛ ያረግነው እንደ ባለሙያ በሽታውን አይተን በሽታውን ያመጣውን ነገር አድሬስ እናርግ በሚል ነው። በዛ መልክ ነው አቋም መግለጫ የተጻፈው።
መልካም የጽሑፋችሁን ይዘት ገፋ አድርገን እንመለከታለን። ፕሮፌሰር ዮናስ ወደርሶ ልመለስና ቀደም ሲል ዶክተር ገበየውም ተቀሳ አድርገውታል በግሉ በማስተዋወሻው የጻፉትን ኢትዮጵያ ከሌለች ኮቪድ ምንን እንዋጋለን የሚለውን እዛው ጽሑፎ ላይ በአማርኛ በግርድፍ ባጭሩ ሲመለስ ከፖለቲካ እንርቃለን ከኢትዮጵያ ግን ፈጽሞ የሚል ጽፏል። የፖለቲካ ርዕዮት ሳይለየን የሙያችን አይነት ሳይለየን እንዲህ ያለ ሁኔታ መሳተፍ ያለብን ነው የሚል አስተያየትም አለው። ከዚህ ውጭም የተለየ ሐሳብ ያላቸው ሌሎችም ሐሳብ ይሰጣሉና እስኪ እርሶ ቀደም ብለው የጻፉትን በዚህ ሰዓት እንዴት ተጻፈ? እዚህ ጽሑፎ ላይ እንደገለጹት የፖለቲካ አስተያየት ሳይገድበን የተለያየ አስተሳሰብም ቢኖረን ከፖለቲካ እንራቅ እንጂ ከኢትዮጵያ እንርቅም የሚለውንም አስተያየቶን ጨምረው።
አመሰግናለሁ ሎላ። ዶክተር ገበየው እንግዲህ በማካሪ ምክር ቤት ውስጥ የኮቪድ የተላላፊ በሽታ ዋና ኤክስፐርት አዋቂ ናቸው። እሳቸው ናቸው ከጤና ጥበቃም ጋራ የእኛ ግንኙነት ኃላፊ። እውነት ለመናገር እኛ ይህን አቋም መግለጫ እናወጣለን የሚል ግምት አልነበረንም። ምንድን ነው ያደረግነው? ኦብዘርቭድ ቢሄቪየር ቅድም ነው ዶክተር ገበየሆን ያለው በተጨባጭ የታዩ ባህሪዎች፣ ድርጊቶች ናቸው። ሁላችንም ሳንመካከር አንድ አይነት እንድናስብ ያደረገ ነው። ምንድን ነው? አንደኛ በጥቅምት 23 ወይም በፈረንጆቹ ኖቬምበር 2 የትግራይ ክልል መሪ እሳቸው ባልተለመደ ሁኔታ እና በጣም ኮስተር ባለ መንገድ አድዋም እዚህ ነው ያለው እዚህ እንቀብረዋለን እንደዚህ አይነት በእንግሊዘኛው ቋንቋ በሊጀረንት አይነት አነጋገር አሳዩ እና ብዙ ሰው አስገርሟል። እኛም አስገረመን። እኔ በተለይ አስገረመኝ ደግሞ በፈረንጆቹ አቆጣጠር ከ91 እስከ 93 ጦር ኃይሎች ሆስፒታል ሰራ ነበር። ያን ጊዜ በአጋጣሚ ሆኖ የኢህአዴግ የህወሀት አባላት ለመታከም የሚመጡ ነበሩ እና በእውነት ያን ጊዜ እንደገቡ ነው በትህትና ነው የሚናገሩት። እንዲያውም እንዲህ አይነት አነጋገር የሚተረጉመት እነሱ ትምክህት በሚለው ነው አሮጋንስ እና ጥቅምት 23 የዶክተር ደብረጽዮን አነጋገር በእነሱ ቋንቋ ትምክህተኛ ይመስላል። እና ያ አንዱ በእኛ ግሩፕ ውስጥ ብዙ ሰው አላርም ያደረገን ነው። ከዛ በማግስቱ ደግሞ የሰሜኑ እዝ ላይ ድንገተኛ አደጋ ተፈጠረ የሚል ስንሰማ እሱንም ቢሆን ብዙዎቻችን እውነት ነው አይደለም የሚል ነገር ነበር። ነገር ግን ድርጅቱ ብዙ ጊዜ የቆዩ ሰው ስልጣናቸውን በደንብ አላቅም አቶ ሴክሬታሪ ጌታቸው ልክ እስራኤል በስድስቱ ቀን ጦርነት ቀድማ አረብ ሀገሮችን አጥቅታ አደጋ ከመድረሱ በፊት ራሷን እንዴት እንደተከላከለች እና በ45 ደቂቃ ውስጥ ኢትዮጵያን የሰሜኑን እዝ በከፍተኛ ቅልጥፍና ከጥቅም ውጭ አውጥተናል ብለው መግለጫ ሲሰጡ ይሄ ሁለት ነገር ሰማን። ከዛ በኋላ በተከታታይ ምን ሰማው የኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ ሁላችንም እዛ ውስጥ ያለ ነው እንግዲህ ኢትዮጵያ ከሌለች ኮቪድ-19 ማማከርም የለም። በእርግጥ ከፖለቲካና ኮረንቲ ራቅ ብለን ነው የምኖረው፣ ግን ከፖለቲካ መራቅ እንችላለን፣ ኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረና ከዛ የተነሳ ነው አንድ ነገር ማለት አለብን፣ ይሄን ዝም ብለን ማለት አንችልም እና ከጥላቻና ከእንትን በራቀ መንፈስ ነው ይሄ በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይሄንን መግለጫ ለማውጣት የተገደድነው።
መልካም። በጽሑፋችሁ የጠቀሳችኋቸውን አንዳንድ ነጥቦች እናነሳለን። ቀደም ብዬ እንደጠቀስኩት 7 ነጥቦችን አስቀምጣችኋል። በማን አለብኝ በሥራዊቱ ላይ በተፈጸመው ድርጊት ይላል። ቀደም ብሎ ሰው የገለጹትን ድንገት የኮቪድ አማካሪዎች ምክር ቤት ያለውን አቋም እንደሚከተለው ይገልጻል ይልና 7 ነጥቦችን ያነሳል። በሁለተኛ ነጥብ ላይ ያሰፈራችሁት የፈጸሙት ወንጀል ነው የሚለው የህወሓትን መሪዎች የፈጸሙት ተግባር የትግራይ ህዝብ ምኞትና ፍላጎት አይደለም፣ ህዝቡንም አይወክልም። የኢትዮጵያ መንግስት የሚወስደው እርምጃ ወንጀለኞችን ተጠያቂ የማድረግ ኃላፊነት አለበት ብለን እናምናለን ይላል ባጭሩ። ዶክተር ገበየው ወደ እርስዎ ልምጣ። ንጹሃንም በውጊያው መካከል የሚጠመዱበትና ለአደጋ የሚጋለጡበትም ሁኔታ መኖሩ ያንኑ ያህል አሳስቧል። ይበልጥ እንዲባባስ ደግሞ በኢትዮጵያ መንግስት የሚገለጸው ህዝብ ውስጥ ተሸሽገዋል፣ ህዝብን ከለላ ያደረገ ስልት እየተከተሉ ነው፣ ህዝቡን አደጋ ለማጋለጥ አይመለሱም የሚል አስተያየትም እየተሰጠ ነው። እንግዲህ ውጊያ ነውና ግጭት ነውና ግራና ቀኝ ያለው ስሜት እንደዚህ ያለው ሁኔታ ሀሳብ ላይ አይጥላችሁም? በዚህ በኩል ያሰባችሁት ነገር ሊኖር ይሆን? ዶክተር ገበየው
እንግዲህ ምንድነው የሰው ህይወት የሰው ንብረት ከቦታ መፈናቀል አሁን ከኖቬምበር 3 በኋላ የመጣ ነገር አይደለም፣ እየተካሄደ የነበረም ነገር ነው። ብዙ ሰዎች አሁን ሰው ሊጎዳ ነው ላይ እየተጎዳ እኮ ነው ያለው። ሰው ቁጥር ይብዛ ይነስ እንጂ ሰው እየሞተ ነው በየክልሉ። ለዛ መንስኤው የት ነው የሚለው መከራከር ይቻላል። ሁለተኛው ነገር ምንድነው በአሁኑ በዚህ በተነሳው ሁኔታ መንግስት ህወሓትን ለማስገበር ብሎ ጦር አንቀሳቅሶ ሄዶ ይሄ ነገር ቢፈጸም ይሄ ወንጀል ነው ወደሚለው አቋም አንሄድም። እንደ ግሌ ማስተያየት ነገሩ ከዛ ነው የተጀመረው። ራሱ ደግሞ ድርጊቱ በጣም የሚያስደነግጥ ነው። የተኙ ሰዎችን የገዛ ጓደኞችን አጥቅተህ ገለህ ሬሳ ሜዳ ላይ ጥለህ የሰማነውን ነው። እንግዲህ የሞተ ሰው ሬሳ ላይ መዝፈን መጨፈር አብሮ ሲበላ ከነበረ ሰው ጋር እንዲህ አይነቱ ድርጊት ለዛ ነው ድርጊቱ ላይ እናስተኩር። ህወሓት ይስራው ማን ይስራው ይሄ ድርጊት ክፉ አይደለም ወይ? በራሱ ይሄ ድርጊት ክፉ ነው። ክፉ ከሆነ ይሄንን ያደረገ ወንጀል ከሆነ ወንጀለኛ። ፎርማል ጦርነት አይደለም የተካሄደው። እና ይሄ እንግዲህ ልክ ዴይ ቱ ዴይ እኛ በስራችን እንደምናየው አናላይዝ እንደምናረገው ድርጊቱን ገምግመ ድርጊቱ መጥፎ ነው ብለ ድርጊቱን ያደረገ ሰው ነፃ ማድረግ እንዴት ይቻላል? ከባድ ነው። እና ሶስተኛው ነገር ምንድነው እንዲህ አይነት ነገር ሲፈጠር ግልጽ ሆኖ ድርጊቱ ወንጀል የተሞላበት ግፍም የተመላበት ሆኖ ከዛም አልፎ እንደሰማነው ወደ ማይካድራ ተሸጋግሮ ንጹሃን ሲቪሊያኖች እየተገደሉ ወደፊት በሚደረገው ጥቃት አጥፊዎቹ በሰዎቹ ተደብቀው አደጋ ይደርሳልና ምን ይደረግ? ያንንም ደግሞ ኦብዘርቭ አድርገናል፣ ጽሑፋችን ውስጥ አለ። መከላከያው ኃይል ሁሉም ሲንቀሳቀሱ የበቀል እርምጃ ሲያደርጉ አላየንም። እስካሁን ከሰማነው ሪፖርት ተቆጥበው ህዝቡን እያቀፉ እያበሉ እያጠጡ ነው የሚንቀሳቀሱት። እና ይሄኛው መልሶ ማጥቃት የጀመረው ኃይል አካሄዱ የህዝብን ህይወት ለማዳን ከፍተኛ ጥረት የሚያደርግ ስለሆነ በዛ በኩል የሚመጣው ህዝብ ህይወት ላይ ይደርሳል የሚለው ፍራቻ የቀነሰ ነው። አይተህ ከሆነ እዛ ላይ አንድ ስቴትሜንት አለች፣ ትግራይና የትግራይ ህዝብ ኢትዮጵያና ኢትዮጵያዊ ናቸው ብለን ነው እንዲያስቀምጥ ነው። በሂስትሪም በሁሉም ወደኋላ ስቴት ህዝቡን ወክያለሁ ብሎ ብዙ ነገር የሚያደርግ ግሩፕ አለ፣ ግን የህዝቡን ስሜት የህዝቡን ፍላጎት ተከትሎ አይደለም። እንደ እውነቱ ከሆነ የትግራይ ህዝብ እውነት ከሌላው ክልል መብቱ ድምፁ የታፈነ ነው። በዘር የተደራጀ እንወክላለን ስለተባለ መናገር የማይችል እና ፍራቻው አለ። አደጋ እንዳይደርስ መግለጫችን ውስጥ ለተፈናቀሉት ለተጎዱት ማንም ከማንም ሳይባል ለሁሉም እርዳታ እንድረስ ብለንም ጥሪ አቅርበናል። እና ይሄ ዝም ብሎ በፖለቲካ ፓርቲዎች መካከል የሚደረግ ግጭት አይደለም። እንደውም እኛ እንኳን ሲቪሊያኖቹ ዝም ብንል በመከላከያ ላይ በደረሰው ኃይል መከላከያ ኃይል ላይ ያደረሱ ሰዎች ወታደራዊ ፍርድ ቤት እኮ ይቀርባሉ፣ አይቀርም። ወታደራዊ ፍርድ ቤት ደግሞ ለውጭ ሰው ለሽምግልና ለድርድር የሚገባበት ነገርም አይደለም። እና በብዙ መልኩ የደረሰው ክፋት ከፍተኛ ነው። ወደፊትም እንደዚህ አይነት ክፋት እንዲፈጠርም አንፈልግም። ይህንን አይነት ነገር እርምት ከስሩ አውጥቶ ወደ ቀጥተኛ ሰላማዊ መንገድ እንሄድ ነው።
መልካም። ፕሮፌሰር ዮናስ በዚሁ በቀደመ ጥያቄ ላይ የሚሰጡት ተጨማሪ አስተያየት ካለ ከዚህ ተከታይ ጥያቄ ጋር አያይዘው ይመልሱልኝ። ከዚህ በጽሁፋችሁ ላይ ከሰፈሩ ነጥቦች የሀገሪቱን ዜጎች በዘውግ ተለያይተው እርስ በርስ በጠላትነት እንዲተያዩ በማድረግም ይከሳል። ይህንን ቡድን ዘውግ የለዩ ግጭቶች ባለፉት ሁለት ዓመታት ውስጥ ከዚህ ቀደም በኢትዮጵያ ውስጥ ባልታየ መልኩ በተደጋጋሚ ታይተዋል። ፕሮፌሰር ዮናስ በሌላ የውይይት መድረክ በህብረት የሚደረጉ ግጭቶችን አስመልክቶ እርስዎንና አንድ ሌላ ባለሙያ እንደዚህ ያሉ ግጭቶችን ጥላቻዎችን የሚቀሰቅሰው ምንድን ነው በሚል ተነጋግረን ነበር። በዚህ ጽሁፋችሁ ላይ ይሄ ቡድን ለእነኚህ ግጭቶች ምክንያት መሆኑንም ይከሳል። በዚህስ ላይ ምን ማስረጃ ማቅረብ ይቻላል? ለእንደዚህ ያሉ እርስ በርስ ግጭቶች ምክንያት መሆኑን ይሄ ቡድን
ከዚህ በፊት በዚህ ካውንስላችን ላይ አንድ ያቀረብኩት የጥናት ጽሑፍ ወይም ተመሳሳይ ነገር ነበር። ይሄም እንደነው ሁለት ወይም ከሁለት በላይ ሰዎች አንድ ላይ ሲሆኑ አንድ ቡድን ወይም ግሩፕ ምሎኑ እና ግሩፕ ዳይናሚክስ ይፈጠራል እና የሶሻል ሳይኮሎጂስቶች ማለት የስነ ልቦና ሳይንቲስቶች በተለይ በስታንፎርድ ዩኒቨርሲቲ ያጠኑት ነገር ምንድነው? ዲቨርሲቲ እና ኮሄሲቭነስ ማለትም ብዙሃንነትና አብሮነት ሁለቱን ሚዛናዊ በሆነ መንገድ መያዝ ያስፈልጋል። ከመጠን በላይ ብዙሃንነት ላይ ትኩረት ካደረግን ዲቨርሲቲ ላይ ሹላይ እንደ ብዙ ትኩረት ካደረግን መበታተን ሊያመጣ ይችላል። በሌላ በኩል ደግሞ ከልክ በላይ አንድን ቡድን ልክ እንደ አንድ ሰው እንዲያስብ ማድረግ ይሄ ደግሞ ግሩፕ ቲንክ የሚባል አደጋ አለው። የግሩፕ ቲንክ ማለት ደግሞ የሐሳብ ልዩነት ማቅረብ ይቀራል። ሁሉ ሰው እንደ አንድ ሰው ማሰብ ይጀምራል። አንድ ካሪዝማቲክ አንድ ግርማ ሞገስ ያለው ሰው ቡድን ውስጥ ይነሳና ሁሉ ሰው ይሄ ግርማ ሞገስ ያለውን ሰው የሚለው ወደዛ የማሰብ ነገር ይመጣል እና ይሄንን እንግዲህ በኤክስፐሪመንታል ሳይኮሎጂ በምርምር በጥናት አድርገው ነው ይሄን እንግዲህ ያዩትና እንዲያውም ተመራማሪዎቹ ግሩፕ ቲንክ እንዳይመጣ የተለያየ ምክር ሁሉ ይሰጣሉ። ሁልጊዜ ግሩፕ ሲፈጠር ቢያንስ አንድ ሰው ዴቪልስ አድቮኬት ከሁሉም የተለየ ሐሳብ እንዲያመጣ አንዱ ሁለት ሰዎች መመደብ እናንተ ለየት ያለ ነገር እስቲ በቡድን ምናስበውን ሚፈታተን አቅርቡ። እንዲህ አይነት ነገር ጥንቃቄ ካልተደረገ ሁሉም እንደ አንድ ማስተር ይጀምራልና ይሄ አስተሳሰብ በህውሃት ብቻ አይደለም። እንደ አንድ ሰው በአንድ ልብ ለማሰብ መፈለግ አንድ ወጥነት የሚፈልግ ይሄ በተለይ ለድሮ ግራ ክንፍ ማርክሲስት ንቅናቄዎች ውስጥ ብዙ የሚታይ ነገር ነው። ይሄ እንግዲህ በማንኛውም ሁኔታ ሊታይ የሚችል በግሩፕ ቲንክ የምንለውና ምናልባት በኔ ግምት የዛ አይነት አስተሳሰብ ግሩፕ ቲንክ ውስጥ ሳይገቡ አልቀረም የሚል ግምት ነው ያለኝ እንጂ እንዲህ አይነት ምጃ ይወስዳሉ ከዚህ ድረስ ይሄዳል የሚል ግምት አልነበረኝም። ምናልባትም ለዚህም ይሆናል ወታደሮቹም ሳይዘጋጁ ተኙበት እንግዲህ አደጋ የደረሰው። ይሄ አንዱ እንግዲህ በሶሻል ሳይኮሎጂ አንጻር ነው የማየው እና አይ ቲንክ ይሄ ግሩፕ ቲንክ ያዳለጠ ከድጡ ወደ ማጡ ሳይወስዳቸው አልቀረም የሚል ግምት ነው ያለኝ እና ይሄ አንዱ ምክንያት ነው። ሌላ እንግዲህ እርግጥ የተለያየ የፖለቲካ የተለያየ ምክንያት ይኖራል። ግን እንዳልኩ ያው እኛ በተቻለ መጠን ከፖለቲካ እንርቃለን፣ ከኢትዮጵያ ብቻ ነው የማንርቀው። ይህንን ለማለት ፈልጋለች። ግሩፕ ቲንክ ምናልባት የተለያዩ ምክንያት ሊኖር ይችላል፣ ግን ሊያብራራው የሚችል አንዱ ምክንያት ሊሆን ይችላል።
መልካም። ግጭቱን የሚመለከተውን ለጊዜው እዚህ ላይ እናቆይና ከግጭቱና በአጠቃላይ አሁን ካሉት ሁኔታዎች ጋር ተያይዘው ያሁን ያሉትን ሁኔታዎች ሊያባብሱ የሚችሉ አንዳንድ ጭብጦችን እናንሳ። በወቅታዊ ሀገራዊ ጉዳይ ላይ ያወጣችሁትን ጋዜጣዊ መግለጫ በተንተራሱ ነጥቦች ላይ ትኩረት እናድርግ እንጂ ይህ የኮቪድ-19ን መዛመት ለመዋጋት የኢትዮጵያ ጤና ጥበቃን ለመርዳት የተሰባሰባችሁ ልዩ ልዩ ባለሙያዎች ናችሁና እስኪ ስለሚያነጋግረው ስለሚያሳስበው የኮቪድም እንነጋገር። በዩናይትድ ስቴትስ እና በአውሮፓ እጅግ በከፋ ሁኔታ ዳግም በመዛመት ላይ ያለውን የወረርሽኙን ይዞታ ስትመለከቱ በኢትዮጵያ በተለይ አሁን በተጨባጭ ከሚታየው ጨርሶ ቸልተኝነት የጎላበት ሁኔታም ሆነ በአንጻሩ ደግሞ ከግጭቱ ጋር ተያይዞ በሚፈጠረው አመቺ ሁኔታ ይበልጥ እንዳይዛመት ያሳስባችኋል? ከሆነስ ምን አይነት ነገሮችን እንዲታዩ ትኩረት እንዲደረግባቸው ትመክራላችሁ?
አድማጮች፣ በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት ያወጣውን ጋዜጣዊ መግለጫ ተንተርሶ ከአማካሪ ቡድኑ ሁለት አባላት ጋር ያደረግነው ቃለ ምልልስ አላበቃም። በተለይ እንዲህ ባለው ጊዜ ይበልጥ ሊባባስ በሚችለው የኮቪድ-19 መዛመት ላይ ያተኮረውን ቀሪ ምልልሳቸውን በሌላ ጊዜ እናቀርባለን። ለአሁኑ ግን እንግዶቻችንን ፕሮፌሰር ዮናስ እንዳለገዳንና ዶክተር ገበየው ተፈሪን ለጊዜያቸው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁና አመሰግናለን። ሰላም ደናደሩ። Thank you.